የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ከምሽቱ መሰናዷችን አንዱን መርጠን እናስተዋውቃችሁ።
እኔ ስር ያሉ ሰራተኞች ወደ 12 ናቸው። 3 ሴቶችና 9 ጋርዶችን ጨምሮ 9 ወንዶች አሉ፣ ኦፕሬተሮችን ጨምሮ።
ዶክተር ሲሳይ ምህረቱ የአምቦ ከተማ ነዋሪ ነው። የእንስሳት መኖ ማቀነባበሪያና መሸጫ ድርጅትም ባለቤት ነው። ለ12 ወጣቶች የሥራ ዕድል ከመፍጠሩ ጎን ለጎን በወልቂጤ ዩኒቨርሲቲ የእንስሳት ሕክምና መምህር ሆኖ ያስተማረ ይገኛል። የምሽቱ የጋቢና እንግዳችን ነው። ታሪኩን ቆየት ብላችሁ ታደምጡታላችሁ። አድማጮች፣ በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዋና መስሪያ ቤት ህንፃና የስራ ቦታችንን ከተውሳክ ነፃ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። የዕለቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን ቆዩና በዛ ያሉ በመረጃ የተሰነቁ ዘገባዎቻችንን አዳምጡ። አሁን ወደ ቀዳሚው ርዕሳችን እንለፍ። ዶክተር ሲሳይ ምህረቱ የአምቦ ከተማ ነዋሪ ነው። የእንስሳት መኖ ማቀነባበሪያና መሸጫ ድርጅት ባለቤት ነው። ለ12 ወጣቶች የስራ ዕድል ከመፍጠሩ ጎን ለጎን በወልቂጤ ዩኒቨርሲቲ የእንስሳት ሕክምና መምህር ሆኖ እያስተማረ ይገኛል። ሁለቱን ስራ እንዴት ጎን ለጎን ያስኬድ ይሆን? ስለ ተሞክሮና በወጣትነት ላይ ያለው ሀሳቦች ዙሪያ ከናኮር መልካ ጋር አጭር ቆይታ አድርጎ ነበር። እንደሚከተለው ይቀርባል።
በአምቦ በተለምዶ አዋሮ ተብሎ በሚጠራው ስፍራ ላይ በቆርቆሮ የታጠረ ግቢ ውስጥ የወፍጮ ድምፅ ይሰማል። ጥቂት መኪናዎች ቆመው ከወፍጮ ቤቱ የሚጫኑ የእንስሳት መኖ እንደሚጠባበቁ የሰራተኞቹ ንቁ ተሳትፎ ያሳብቃል። እህሉን ሲያደባልቁ፣ የተፈጨውን በጆንያ እየጨመሩ ሲያስተካክሉ በፍጥነት ሲከውኑ አየውና ስለ ሁኔታው ለመጠየቅ ጠጋልኩ። ዶክተር ሲሳይ ከሁሉም ጋር እየሰራ ነው። ከውጭ ቆመው የሚጠባበቁ ደንበኞቹን ላለማስከፋት እየተጣጣረ መሆኑ ቢገባኝም ትንሽ ጊዜ እንዲሰጠኝ ጠይቄ ቆይታ አድርገናል። የኦሮፊድ ኮምፕሌክስ ድርጅት ስራ አስኪያጅ ዶክተር ሲሳይ ምህረቱ እየከወነ ስላለው አብራራለኝ።
ብዙ ጊዜ ከቦታም እጥረት የተነሳ በትዕዛዝ ነው የሚሰራው። እኛ የዶሮ ማለቢያ፣ እንቁላል ዶሮ፣ የጫጩት፣ የወተት የሚጨምራለን፣ የወተት መኖ የሚባል የማድለቢያ ብዙ አይነት መኖዎችን ነው የሚሰራው። ምክንያቱም በትዕዛዝ ነው ይህን ስራ የምንሰራው። ያው ቴካዋይ እንደሚባለው ቀድመው ያዙናል፣ እኛ እንሰራለን። የማንሰራው የመኖ አይነት የለም። ሙያዊ ድጋፍ ያለው ስራ እንድንሰራ ያደረገንም ይሄው ነው።
ኦሮፊድ ኮምፕሌክስን ያቋቋመው ዶክተር ሲሳይ በዩኒቨርሲቲ የተማረው የእንስሳት ሕክምና ነው። ኦሮፊድ ኮምፕሌክስን ያቋቋመው ግን በራሱ መንገድ ተግባራዊነቱን ለማረጋገጥ እንደሆነ ይናገራል። የቤተሰብ ግቢ ውስጥ የእንስሳት መኖ ለማዘጋጀት በእጁ የደባለቀና ወፍጮ ቤት እያስፈጨ ተሸክሞ ለደንበኞች በማጓጓዝ በከተማው ያየውን የመኖ እጥረት ለመቅረፍ እንደሞከረም ይገልጻል። የዛሬ 7 ዓመት ገደማ ብቻውን የጀመረው ስራ ዛሬ አድጎ ለ12 ወጣቶች የስራ እድል ፈጥሯል።
እንስሳት ሕክምና ከመስራት በፊት መኖ ማግኘት አለባቸው። መኖ ሪሌትድ የሆኑ በሽታዎች አሉ። መኖ ሳይኖራቸው ፕሮዳክሽን ማግኘት አትችልም። ምንም አይነት ነገር ጤና ከጤና ጋር የሚገናኙ መኖ እጥረቶች አሉ። ወደ መኖ ገባል። መድኃኒቱና መኖ ስታገናኘው ነው ጥሩ ፕሮዳክሽን ልታገኝ የምችለው እና ይህንን አክሰስ ካደረግን በኋላ በእኔ ስር ያሉ ሰራተኞች ወደ 12 ናቸው። 3 ሴቶችና 9 ጋርዶችን ጨምሮ 9 ወንዶች አሉ፣ ኦፕሬተሮችን ጨምሮ።
በአምቦ አካባቢ እስከ 80 ኪሎ ሜትር ርቀት ላይ የሚገኙ ከተሞች የኦሮፊድ እንስሳት መኖ ተጠቃሚ መሆናቸውን ዶክተር ሲሳይ ይናገራል። ከዚህ በተጨማሪ በወልቂጤ ዩኒቨርሲቲ የእንስሳት ሳይንስ ክፍል መምህር ነው። ሁለቱን ስራ አንዱን በአምቦ አንዱን በወልቂጤ እንዴት አድርጎ የሚያስኬደው?
ስራ ከወልቂጤ ዩኒቨርሲቲ ጋር አንዱ ካለው ርቀት አንጻር ቻሌንጆች እየገጠሙኝ ነው፣ ገጥሞኛልም ጭምር። ነገር ግን ያለውን እዛ ያለውን እስኬጁል በደንብ አይና እዚያ ያለውን ደግሞ ሰራተኞች ስላሉ ብዙ ከቨር የሚያደርጉልኝ ነገር አለ። ነገሮችን ሙያዊ ነገር ነው ድጋፍ ነው የሚሰጠው። ሙያዊ ድጋፍ ላይ ትኩረት እየተደዋወልም ምንም እያደረግን እየሰራን እዛም ያለውን ነገር ተማሪዎች ሳይጎዱብኝ ማስተማር ባለብኝ ሰዓት እዛ መገኘት ባለብኝ ሰዓት እየተገኘው ያለውን ቻሌንጅ እየተሟላው እዚህ ደርሻለሁ።
ከዶክተር ሲሳይ ስራ ፈጠራ ተጠቃሚዎች ወጣቶች መካከል አንዱ ተክሉ ይባላል። ስላገኘው እድልና ከታታሪ ወጣት የቀሰመውን አጫውቶኛል።
ዶክተር ሳይ ዝቅ ብሎ የሚሰራ ልጅ ነው፣ ታታሪ ነው። በቃ ሁሉ ገብ ነው። ሁሉም ነገር አዲስ ነገር ማጣት ይችላል። እግዚአብሔር ፈቅዶ ደግሞ አሁን ዛሬ ይሄ ፋብሪካ ራሱ ዚያምቦ አስገብቶ ከራሱ ተርፎ እኛንም አካባቢውንም እየጠቀመ ነው። እኔ በበኩሌ ብዙ ነገር ነው ተማርኩት። አሁን ከሱ ብዙ ነገር ይማራል ብዬ እገምታለሁ። አንድ ስራ ብቻ ሳይሆን ስንት ስራ መስራት ይቻላል። ትልቁ ነገር ፍቃደኛ መሆን ነው። እንደገና ደግሞ ስራ ያለማናቅ ግዴታ፣ በቃ ጉልበት እስካለን ድረስ ዝቅ ብለን መስራትም አለብን። ብዙ ነገር ተምረናል፣ ያስተምራል።
ዩኒቨርሲቲ ተመርቆ የመንግስት ስራ በመፈለግ 2 ዓመት ማሳለፉን የሚናገረው ወጣት አክሊሉ ታደሰ በበኩሉ ያለ ስራ ያሳለፈው ጊዜ እንደሚቆጨው በማስታወስ አሁን ግን የስራ ፈጣሪነት መንፈስ በውስጤ ተፈጥሯል ይላል።
እኔ እንደ አንድ ሰው 2 ዲግሪ ተሸክሜ ተምሬ ቁጭ ያልኩልኝ ነኝ እና ስራ ፈልግ ነበር። ስራ የምፈልገው እሱ ጋር መጥቼ ግን ውስጤ ምንድን ነው የፈጠረው? ነገ እኔ ራሴን ችዬ እንዲወጣና እንደምሰራ ማለት ለራሴ ራሱ አሁን አያላመ ውስጤ የስራ መስራት ፈጠራ ወይም ደግሞ ስራ ለመስራት ያለኝ ፍላጎቴ በጣም ከፍ እንዳለ እየታየኝ ከሱ የተማርኩት ማለት ነው።
ዶክተር ሲሳይ ኦሮፊድን ወደ ትልቅ የእንስሳት መኖ ፋብሪካ በማሳደግ በርካታ ወጣቶችን ስራ የማስያዝና የሀገሪቱን እንስሳት መኖ ፍላጎት ማሟላት አላማው አድርጎ እንደሚሰራም ገልጿል። ስራ ለሚያማርጡ ወጣቶች መልእክት አለው።
በነገራችን ላይ ወጣት ማለት ከእድሜውም አንጻር ካለው ጉልበትም አንጻር ስቶሬጅ ነው። ይሄ ማጠራቀሚያ ጉልበት ማጠራቀሚያ ነው። ጉልበት ማጠራቀሚያውን ተጠቅመውበት ስራ ሰርቶ ነገ እንደ ቁም ነገር ያንን ከፋፍሎ የሚበላበት ነው። በጉልበቱ ሰርቶ በጭንቅላቱ በእውቀቱ ሰርቶ ነገን የሚያይበት አንግል ነው ብዬ ነው የማስበው። ዛሬ ካልተሰራ ነገ የምታገኘው ነገር የለም። እኔ በደሞዝተኛ ነኝ። ጥሩ ደሞዝ ነው የሚከፈለኝ። ከማስተምረው ዩኒቨርሲቲ ደሞዝ ይከፈለኛል። ነገር ግን እሱ በቂ ነው ብዬ አይደለም ቁጭ ያልኩት። ስራ መናቅ አስፈላጊ። እኔ ተሸክሜም እሰራለሁ። ከሰራተኞች እኩል ነው የምንሸከመው። የጉልበት ሰራተኛም ሆኜ እሰራለሁ። ያ ነው ለእኔ ነገን ተስፋ ይኖረኛል ብዬ የማስበው።
ወጣቱ ጉልበትና እውቀትን ያለምንም ማመንታት በመጠቀም ህልሙን ማሳካት አለበት በማለት መልእክቱን ቋጭቷል። ለቪኦኤ ናኮር መልካ አምቦ።
ናኮርን ላደረሰን ዘገባ እናመሰግናለን። ለዶክተር ሲሳይ ምህረቱም መልካም እንመኛለን። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከዚህ ቀደም በዋሽንግተን ዲሲ የድጋፍ ማህበር እንዲሁም ከእኛ ነን ኢትዮጵያ ስብስብ ጋር በትብብር ኢትዮጵያን እናድን በሚል ርዕስ ውይይት አዘጋጅተው ነበር። በዚህ ውይይት ላይም ከሌሎች የሚማር ማህበረሰብ ብልህ በመሆኑ ክፉ ነገር በኢትዮጵያ ሕዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል የሚል ሀሳብ ከትንታኔ ጋር ቀርቦ ነበር። የእርስ በርስ ግጭትና በማንነት ላይ የሚደረግ ጥቃት ምልክቶችና መገለጫዎችን በተመለከተ በዓለም አቀፍ ደረጃ ስምምነት ላይ የተደረሰባቸው 8 ነጥቦች እንዳሉ በመዘርዘር ማብራሪያ ያቀረቡት አቶ ሽመልስ ኪንታጮ እነዚህን ምልክቶች ከኢትዮጵያ ወቅታዊ ሁኔታ ጋር በማያያዝ ትንተና ሰጥተው ነበር። አቶ ሽመልስ በወቅቱ የሰጡትን ትንታኔ ዛሬም በድጋሚ ለአድማጮች እንደሚከተለው አቅርበነዋል። አቶ ሽመልስ ኪታንጮ በሃዋርድ ዩኒቨርሲቲ የሕክምና ትምህርት ክፍል ፕሮግራም መሪ ናቸው። በኢትዮጵያ የፖለቲካ ጉዳይ ላይ በዚህ በዩናይትድ ስቴትስ በሚካሄዱ የተለያዩ ውይይቶች ላይ የተገኙ አስተያየትና ሀሳባቸውን በማካፈል ይታወቃሉ። ላይ በኢትዮጵያ የፖለቲካ ልሂቃን የእርስ በእርስ ግጭት ወይም በማንነት ላይ ያተኮረ እልቂትን እያፋጠኑት ነው ወይ የሚል ጥያቄን አንስተው ባቀረቡት ጽሁፍ በአንድ አገር ላይ የዘር ፍጅት ደርሷል ወይም ሊደርስ ነው የሚባሉትን ምልክቶች ለማብራራት ሞክረዋል። ጄኖሳይድ ዎች የተባለውና የተባበሩት መንግስታት ድርጅትን ጨምሮ ለተለያዩ ዓለም አቀፍ ተቋማት ጥናት የሚያቀርበው ድርጅት ስለ ዘር ፍጅት ምልክቶች ያቀረበውን ቀደም ያለ ጥናትም አብራርተዋል። አቶ ሽመልስ እነዚህ ምልክቶች 8 ናቸው ይላሉ።
የመጀመሪያው ደረጃ እንግዲህ ወደ ጄኖሳይድ ለመግባት እኛና እነሱ የሚል በሁለት የሚከፈል ካታጎሪ ያስፈልጋል። ጄኖሳይድ እንግዲህ ፍጅት ነው፣ ግድያ ነው። ለመግደል ገዳይ ሟች መኖር አለበት። ገዳይና ሟች ለመነጋገር እኛና እነሱ እየተባለ ኮሚኒኬት መደረግ ይጀምራል ማለት ነው። አንድ ሀገር ውስጥ የጋራ ኢኮኖሚ፣ የጋራ ፖለቲካል እሳቤ እንኳን ባይኖርም ግን የጋራ ሉዓላዊ ሀገር ውስጥ የሚኖሩ ሰዎች እኛና እነሱ ብለው ከፋፍለው ሲጀምሩ እንደ አንድ ነው፣ የመጀመሪያው ደረጃ ነው ብለው ያስቀምጣሉ። የሁለተኛው ደረጃ ሲምቦላይዝ ያደርጋሉ። ልክ ሩዋንዳ ላይ በረሮ ብለው ሊገሉ ያስቡትም እንደ ውሻ እንደዚህ ይስሉ ነበር ናዚዎቹ። እና ልክ እንደዛ ምንተቀማቸው ቃላቶች የምንሰጣቸው ስሞች ለሃይማኖት የምናረጋቸው ነገሮች ይሄ ሲምቦላይዝ የማረክ ከከፈልን በኋላ እነሱ እኮ እንደዚህ ናቸው እኛ የተሻልነን እኛ ደናነን ለማለት እንደዛ ሲምቦላይዝ ሲምቦል ማረክ እንደ ምልክት መስጠት አልፎ የጁሾችን ካየን ምልክት ሁሉ ኮከብ ሰማያዊ ኮከብ ሁሉ ያለበሱ ወደ ተወሰነ ቦታ ለይተው የማስቀመጥ ነገር ነበር። እዚህ ያለፈ ደግሞ በጣም በርካታ ስድቦች አሉ። እኛውን ቡድን ባስተሳሰብ የተለየውን ቡድን ጭላሽ የተመቀባት ነገር አለና ይሄ ሁለተኛው ደረጃ ነው ወይ ይየጠይቃለሁ እንዳንተ መጠየቅ ወይም የራሳችን ወሰር ነው። ሶስተኛ ደረጃ ብለው ያስቀመጡት የፈረጁትን ቡድን ወይም እዛው ውስጥ ያሉትን ግለሰቦች እንደ ሰው ስብዕናቸውን መካድ ሰው አይደሉም በረሮ ናቸው ሰው አይደሉም ውሻ ናቸው እነዚህ ሳፋሪ ናቸው ወራሪ ናቸው ስለዚህ ወራሪ ከመጣብህ ምንድን ነው የምታረገው ሳፋሪ ከመጣብህ ምንድን ነው የምታረገው እንግዲህ እነዚህ ዲሁማናይዝ የሚያረጉት የሰው አእምሮ ግደል ስትለው እንዳይጣራጣ ነው ወደ ኋላ እንዳይመለስ ሰው አታረገውም ስለዚህ ለጭካኔ የበለጠ ያዘጋጃል ማለት ነው።
አቶ ሽመልስ ምልክቶች ናቸው ያሏቸውን ያጣቀሱ ሲያቀርቡም በየመካከሉ ምሳሌዎችንም አንስተዋል። አራተኛው ምልክት ያሉትን ደግሞ ከሚያብራሩበት ይቀጥላሉ።
አራተኛው ኦርጋናይዝ ማድረግ ነው። እንግዲህ እነዚህ ጄኖሳይድ የዘር ፍጅቶች በደንብ በጥንቃቄ ባጭር ሰዓት በመቶ ቀን 1 ሚሊዮን ሰው በዛ ጊዜ የሩዋንዳ ህዝብ 6 ሚሊዮን ነበር። ስለዚህ 17% የሩዋንዳ ህዝብ አልቋል። ድንገት ሀፕን ቢያረግ እኛ ሀገር ቢሆን የመቶ ሚሊዮኑ እንዴት ነው የሚሰራው የሚለውን እንግዲህ አስቡት። ስንት ሰው እንደሆነ አስቡት ያን አስቡት። ስለዚህ ይሄ አይነት ነገር በደንብ በሊሂቃን ነው የሚመራው። ሊሂቃን ይገቡበት። ለዛ ነው በጣም ኤፊሽንት የሚሆነው። ባጭር ጊዜ ብዙ ሰው የሚገደለው ባጭር ጊዜ ብዙ ጉዳት የሚደርሰው በደንብ ስለሚመራ ነውና የኛም ሊሂቃን ኦርጋናይዝ ያደርጉታል ወይ? እንግዲህ ቀደም እንደ መግቢያዬ ላይ ለማንሳት የሞከርኩት አምስተኛው ጫፍና ጫፍ እንዲይዙ ይደረጋል። የኦሬዲ ለይቷቸዋል ሲምቦላይዝ አርገዋቸዋል። ከዛ በኋላ ከስብእናቸውን ይክደዋል አንደኛው ያንደኛው ግሩፕ። ከዛ በደንብ ኦርጋናይዝ ያደርጋሉ ያደራጃሉ። ከዛ የሚከተለው ያደራጁትን እንደገና በጣም ያለያያል። ይሄ ጥግስ ይዝ ምንን ያካትታል? ምናልባት የክርስትና ሃይማኖትስ ሆነ አይ ሙስሊሞች እኮ ምንም ችግር የለውም አብረን እኮ መኖር እንችላለን የሚለውንም የማጥፋትና ወደ ሌላ ጥግ የማሳስ ነገር ሁሉ ይሰራል። ሊበራል የሆኑ ዛ ጫፍና ጫፍ እንዲያዝ ከሚፈልገው ግሩፕ የማይሆን የራስ አባል እንኳን ቢሆን የሚወገድበት መንገድ ይፈልጋል። ይሄ በደንብ ፖላራይዚንግ ነው። ሃይማኖት ከሆነ ቤተክርስቲያን ማቃጠል ይጀምራል፣ መስጊድ ማቃጠል ይጀምራል፣ ወይም ባህላዊ የሆኑ የአንደኛው ቡድን እሴቶችን ማፍረስና ማቃጠል ይጀምራል። ይሄ አምስተኛው ስቴጅ ነው። ስድስተኛው ስቴጅ ዝግጅት ነው። ዝግጅቱ ለመግደል ማለት እነዚህ ሰዎች ይለያሉ። ሰዎች ወደ ሆነ ቦታ ይቀመጣሉ። ከዛ ለግድያ ኦሬዲ ተደራጅቷል፣ ተዘጋጅቷል፣ ሰው አይደሉም ተብሏል። ሰው በደንብ የተዘጋጀውን ነገር አሁን ዳርና ዳር አስይዞታል። ስለዚህ ሰው ለጭካኔ ዝግጁ ነው። ከዚህ በኋላ የሚቀጥለው እንዴት አርገን እናርግ። ሰባተኛው ደረጃ ግድያዎች ይፈጻሉ። አክቹአሊ የመግደሉ ነገር የማጥራቱ ነገር ሰው ያልሆኑትን የማጥፋት የኛ ያልሆኑትን የማጥፋት የኛ ያልሆኑትን በተለያየ መልኩ ባዘጋጇቸው የመግደያ መሳሪያዎችና ዘዴዎችና ስልቶች ግድያው ይፈጻል። የመጨረሻው ስቴጅ ግድያው ከተገደለ በኋላ ክህደት ነው። ክህደቱ በአብዛኛው ይታወቃል። ምክንያቱም ይሄ ግድያ ከተፈጸመ ወንጀል ነው ወይም ያስጠይቃል። ስለዚህ ይሄን ኦርጋናይዝ የሚያደርጉ ይሄን የሚሰሩ ሰዎች መክዳት ይጀምራሉ። አከዳዳቸው እንዴት ነው? አንደኛው ቁጥሩን ይክዱታል። 100 ሰው ከሞተ 5 ነው፣ 1000 ሰው ከሞተ 1000 ነው፣ 1 ሚሊዮንም ሲሞት እንደዛው ቁጥር የመጀመሪያው አንድ ነገር ነው። ሁለተኛው የሞቱት ሰዎች ላይ የሚመሰክር መስሎ ከታያቸው የአይን ማኞችን ወይም ማስረጃ የሚሆኑት ነገሮች የማጥፋት የመግደል እንደዚህ ስራዎች ይሰራሉ። ይሄ ማስረጃ ሊሆን አይችልም የሚል አይነት ነገሮች ይሰራሉ። ሌላው ይሄ ዝም ብሎ ተራ ግጭት ነው የነበረ ነው ታሪካዊ ነው በዚህ ቡድንና በዛ እንደዚህ አይነት ነገሮች ይነሳሉ። ሌላው ግን እንደዚህ ጄኖሳይድ ለማለት የዘር ፍጅት ለማለት እንደ ጁሾቹ ተሰብስቦ 6 ሚሊዮን ሰው ማለቅ አለበት ወይ እንደ ሩዋንዳው 1 ሚሊዮን ሰው ማለቅ አለበት ስለዚህ ይሄ ያን አያሟላም የሚል አይነት ክርክርም ይዘው ሊመጡ ይችላሉ ማለት ነው። እነዚህ 8 ደረጃዎች ናቸው አሉት። አንዳንድ አርቲክሎች ላይ 10 ደረጃ ይሉታል። አንዱን በሁለት ቦታ እየከፈሉት ማለት ነው። በአጠቃላይ ግን ይሄ ላይ ዓለም አቀፍ ስምምነት አለ። እነዚህን ካሟላ የዘርፍጅት ተካሂዷል የሚል ትርጉም ይሰጣል ማለት
ነው። አቶ ሽመልስ የኢትዮጵያ ነባራዊ ሁኔታ በቃኙበት ሰፋ ያለ ማብራሪያቸው በአሁኑ ሰዓት በተለያየ መንገድ የአገሪቱን የፖለቲካ አስተሳሰብ ቅርጽ የሚያስይዙ ሰዎች የብሔር ተወካዮች የአንድነት ኃይል አክራሪ፣ ጽንፈኛ፣ ለዘብተኛ የሚል ስያሜ ሊያሰጣቸው በሚችል መልኩ ግራና ቀኝ የተካረሩ ሐሳቦችን እንደሚያንጸባርቁ ገልጸዋል። የኢትዮጵያን ጉዳይ ቆመው የሚመለከቱ ሰዎች በዛ ያለውን ቁጥር እንደሚይዙም ጠቁመው ከዚህ ውጪ ያሉ አካላት በመካከላቸው ጤናማ የሆነ የፖለቲካ ውድድር ስለሌለ ወደ እርስ በእርስ ግጭት የሚያመሩ ምልክቶች አሉ ይላሉ። በዚህ ውይይት ላይ የተካፈሉትና ከአቶ ሽመልስ በኋላ ንግግር ያደረጉት አቶ ነጌሶ አቀዮ አረ በፍጹም እኛ በኢትዮጵያውያን ዘንድ ይህ አይደርስም ብለዋል።
ወንድሜ እንዳስረዳው አይዞች እዛ እንደርስም ዳርሰመና አናቅም እግዚአብሔርም እዛ እንደርስ አይላክ እንደዛ አይነት ቃል የለም። Please know that we are Ethiopians. ከማንም የተሻለ አመለካከት አለን። ጥቂት ግለሰቦችና የማይረቡ ሚዲያዎች በሚያራግቡት ነገር ይህን ያህል ህይወት ማጣታችን ራሱ በጣም ይቆጨናል። ግን መንግስት በፉል ፎርስ ወደ ስራው ስላልገባ እንጂ ሁሉም ቬንት አድርጎ ከጨረሰ መንግስት ወደ መንግስትነቱ ይለወጣል። መንግስት ለማንም አይደለም፣ መንግስት ለመንግስት ነው። ግን ወደ መጥፎ መንግስት እንዳይሄድ ነው ጥንቃቄ ማድረግ ያለብን። ስለዚህ ከዛ አንጻር እዛ አንደርስም አልተናገርም። እንደሱ ሰው ይሄ ሁሉ ሲደረግ እነዚህ ሰዎች ዲስትራክት እናድርግ ወይ ብንተውስ ይሄ የተሻለ ነገር አይሆንም እስቲ ዝምታ አንዳንድ ጊዜ ጥሩ ነው በሚል ሁሉም ሰው ዝም ብሎ ነበር። ሳይታሰብ አይደለም ማንንም አይላካቸውም ሰዎች ነው። There is no powerful person except the power of the people. እኔ ይሄንን በእርግጠኝነት ልነግራችሁ እችላለሁ። የፈለገ ጠንካራ ሰው የምንለው ሰው የለም፣ ህዝባችን ነው ጠንካራ። ስለዚህ ሁሉንም ነገር በውይይት ጊዜ በማስጣት በማወያየት አትፈራሩ፣ ተጠያየቁ። Just come together. ስንት ሰው ነው አሁን እናንተ ጋር ፊት ቆሜ ሲናገር ነገሶ እዚህ አበሾች ጋር ሄዶ እኮ እየተናገረ ነው ብሎ ስንት ሰው የሚያወራ የሌለ ይመስላችኋል? ይኖራል፣ ሞልቷል። ግን እናንተ ጋር ካልመጣው የእናንተ ችግር ካልተረዳው ካልተወያየን ዲፍረንሱ ምን እንደሆነ እዚህ አምጥተን ካልተወያየን በየመንደሩ እየሄድና ብናጉረመርም ሶሉሽን እናመጣለን? አናመጣም። እዚሁ ፍርጥርጡን አውጥተነው የሚፈለገውን ወስደን ነው መቀጠል አለብን። ሁሉም ሰው በዛ አይነት መንፈስ ወይም አቲቱድ ራሳችን ካዘጋጀን ምን ማናሸንፈው ነገር የለም። ይህ ግልጽ ሊሆን ይገባል።
አቶ ሽመልስ ስጋታቸውን ሲያጠናክሩ የአገሬው ሕዝብ በሙሉ ካሁኑ ስጋቱ ተሰምቶት የመፍትሄ አካል ካልሆነ መዘናጋቱ ከአደጋ አያስጥለውም ይላሉ።
አገር ላይ ስላለ አደጋ ወይም በአገር ላይ ስለሚሆን አደጋ መነጋገር ሲጀምር በተለይ በጎን ቆሞ የሚመለከቱ ሰዎች አንድ ቀን ወይ አሜሪካ ወይ እንግሊዝ ወይ ዩኤን ያድነን ይሆናል። እነሱ እኮ የሆነ ነገር ቢጨመር እኮ ይገባሉ። ሩዋንዳን አላዳንም፣ እነ ካምቦዲያ ጋር የሆነ አልዳንም፣ ዳፉር ጋር ማንም ዩኤን ማንም ሩዋንዳ አላዳንም። 6 ሚሊዮን ያችን ያክል እንኳን ያለበት አላዳንም። ስለዚህ ማንም አያድንም፣ ራሳችን የሆነ ነገር ነው መፈለግ ያለብን። ስለዚህ ይሄ ሮንግ አሰምሽን የሚያመጣው መዘዝ በጣም አደገኛ ነው የሚሆነው። ሁለተኛው ሮንግ አሰምሽን ጉዳዩ ከሆነ በኋላ ከተጨራረስን ወይም ከተገዳደልን በኋላ መነጋገራችን አይቀርም። አዎ ካለቁ በኋላ የተነጋገሩ አሉ። ካለቁ በኋላ ሰጥቶ መቀበል መደ እንቀመጥ ጠረጴዛ ዙሪያ እያሉ ሁሉም ይቀመጣል፣ ያለቀውም የሞተውም ያልሞተውም። ከዛ በጣም ደግሞ ከከፋ እንደ ሩዋንዳ ስለ ብሔር ብሔረሰብ ስለ እንደዚህ አይነት ነገር ማንሳት አፍ መናገር አይቻልም የሚል ህግ ሁሉ ይወጣል ማለት ነው በኋላ። ስለዚህ ብልጥ ስንሆን ስማርት ስንሆን ከሌላው ስህተት ነው የምንማረው። በጣም ግን ብልጥ ካልሆን ከራሳችን ስህተት ነው የምንማረው። ግን በራስ ስህተት ሲማር ዋጋው እስከ ህይወት ድረስ ነው፣ የራስን ነው ያስከፍል። እዚህ ይሄን አሰምሽን ማጥፋት አለባቸው የሚል ሌላኛው ነጥብ ማለት ነው። ከግጭት ጋር ያለ ከጄኖሳይድ ያለ ነገር መንግስታት የሚፈቱት ኤንጂኦዎች የሚፈቱት አርጎ የማሰብ የተሳሳተ አመለካከት፣ ይሄም አደጋውን ይዞ ይመጣል። በተለይ ባይስታንደሮች ወደ አንደኛው ግሩፕ እንዳይሄዱ የሚያደርጋቸው እነዚህን ኤክስኪውዝስ ነው፣ እነዚህን ነገሮች ነው ለአእምሯቸው የሚነግሩት እንዳይገቡ፣ አክቲቭሊ ኢንጌጅ እንዳያደርጉ ማለት ነው። ሌላኛው እኛ ጋር እኮ አይደለም ዛሬ ጎንደር ቅማንት እኮ ነው እና እዛታች ያለው እኛ ጋር ወደ ደቡብ ለምሳሌ ኮንሶ ጋር ወይም ዳራሼ ጋር ያለው ምንድን ነው እዛ እኮ ነው እየሆነ ያለው ሲል፣ ቅማንት ያለው ደግሞ እዛ ኮንሶ ሲሆን እንደዚህ ነው ሲል፣ ወለጋ ያለው ወይም ሲል ከአኝዋክ የጀመረ በአማራ ክልል በቅማንት የታየ ነው። ስለ ወልቃይት በየጊዜው የሚነሳ ነው። በዚህም ከሶማሌ የተፈናቀለው 1.2 ሚሊዮን ኦሮሞ የተገደለ ምን ያለ ዛሬ የጋሞ ብሔር ዛሬ በአዲስ አበባ ዙሪያ ለሁለተኛ ጊዜ በክፉ ሁኔታ እየተገደለ እየሞተ አዋሳ የወላይታን ማሳየት እንችላል። አሁን እኔ ጋ አይደለም እኔ ጋ አይደለም እኔ ጋ አይደለም እያል እያንዳንዳችን ኪስ ገብቷል፣ እያንዳንዳችን ጋር ደርሷል። ይሄ ደግሞ በአስተሳሰብ ወይም በሚፈጥረው የኢኮኖሚ ተጽዕኖና በሌላ ሳይሆን ፊት ለፊት ባለው በግድያ በሞት በመቁሰል ደርሷል ማለት። ስለዚህ ይሄ አሰምሽን ካልተስተካከለ አሁንም ገብተው ኢንቮልቭ አድርገው ፓርቲሲፔት አድርገው ፖለቲካ ውስጥ የማሻሻሉን ስራ አይሰሩም። ሌላው ግን በተለይ የፖለቲካ ፓርቲዎች ጋር የሚታየው ሁል ጊዜ የችግሩ አካል አድርጎ ራስን አለመቁጠር፣ ችግር አካል አድርገን ራሳችን ካልቆጠርን የዛ አካልን ካለን መፍትሄው ላይ ብዙ ጊዜ ሳክሰስፉላል ነው። መፍትሄ ብቻ ሰጪ ከሆን ሰክሰስ ዛት እኛ እኮ ችግሩ አካል ስለሆን ነው ይሄ ሁሉ ችግር እስከዛሬ ያለ። ስለዚህ ይሄም አሰምሽን መስተካከል አለበት ማለት ነው።
መፍትሄው የጋራ መሆን አለበት ባይ ናቸው።
የመንግስትም የሚፈታው አይደለም፣ የኒጆም የሚፈታው አይደለም። እያንዳንዱ ሰው በተለያየ ደረጃ ሲሳተፍ የሚፈታ ነገር ነውና ሁሌ ለብቻ ችግሮችን ስለምናይ እንደ ሀገር ስለማናየው አንዱን ነገር እናነሳና የዚህማ መፍትሄው ይሄ ነው የዚህማ መፍትሄው ነው። እነዚህ ነገሮች ሁሉ የተሳሰሩ ናቸው፣ ለረጅም ጊዜ ያስቸገሩ ናቸው። የአንድነት ኃይልም ሲሆን በብሔረሰብ ስም ያሉ የተደራጁት ለብሔረሰብ የሚያወሩት አገር ከመገንጠል ውጭ ሪሊ የሚሉት ነገር ምንድን ነው ብለን ለመስማት መዘጋጀት አለብን። በዛኛውም ሳይድ ስለ ሀገር ኢትዮጵያ ሉዓላዊነት ምናምን ስል ምን ልል ፈልጎ ነው ብለን የምንደማመጥበት ጊዜ መምጣት አለበት። እንደዚ አይነት ውይይት ካልተጀመረ የቅድም ወደ ሩዋንዳ ከሰው ስተት ስላልተማር ከራሳችን ወደምንማርበት እንሄዳለን ማለት ነው። ይሄ ቆሞ ተመልካች ባህሪ ነገ ትላንትና ፌስታል ይዞ ከሶሪያ የወጣ ፕሮፌሰር ቁጭ ብሎ እኔ አብረውን ትምህርት ቤት የተማሩ በጣም ትልልቅ የተማሩ ሰዎች አሉ። መጀመሪያ ሶሪያ ያ ነገር ሲሆን እኔ ሐኪም ነኝ ስለዚህ ሰወት ይሄ የሆኑ ነገሮች ነው። ፌስታል ይዞ የወጣው እሱ ነው። መጀመሪያ እንዲህ ባረግ ኖሮ ይል ሶሪያ ውስጥ ቢሊነር የነበሩ ሚሊነር የነበሩ ሰዎች አንድ ፌስታል ይዞ ነው ይወጡ። ስለዚህ አንዳንድ ፌስታል ይዞ የሚወጣበት ቀን ሊመጣ ይችላል። ኤቭሪባዲ ኢንቮልቭ አድርጎ የሚያስፈልገውን ነገር የፖለቲካ ኃይሉን አስቀይሮ ወደ ድርድር ተገብቶ ለሁሉም የሚሆን ነገር እስካልመጣ ድረስ ጉልበት ያለው ድርድሩ ጉልበት ያለውን ፌቨር ያደርጋል፣ ያልፈለግነው ነገር ይጫንብናል። የዛ ጊዜ እንግዲህ ሌላ መስዋዕትነት ወደ መክፈል እንሄዳለን ማለት ነው። ከዛ ውጭ ግን በየጊዜው ከፋፋይ የሆኑና አደገኛ የሆኑ ቃላትን የሚጠቀሙ ሰዎችን ቶሎ ቶሎ እንዲያስተምሩ ሀሳብ እንዲለውጡ ያን የማድረግ ነገር መስራት አለብን ማለት ነው። ሌላው ግን ከግድያ ጋር የተያያዘው ነገር አሁንም ኃላፊነት የሚወስድ የሚቀጣ የመንግስት አካል መኖር አለበት። ከላይ እስከታች በየደረጃ መቅጣት ካልቻለ ባለመቅጣቱ መቀጣት አለበት፣ ለህግ መቅረብ አለበት የሚል አይነት ክሊር የሆነ ነገር ሁሉም ኮሚኒኬት ማድረግ አለበት። በየአካባቢው ያለው ማህበረሰቡ መጠየቅ ያን መጠየቅ ማስገደድ መቻል አለበት የሚላለ። ሌላው ይሄ በየጊዜው እንዲህ አይነት ችግር ሲፈጠር ያን መቋቋም የሚችል ማህበረሰብ የምንገነባበትን ነገር ማሰብ አለብን። እንደ ሎንግ ራን የሆነ ነገር ሲመጣ ሁሌ የህዝብ ላይ እየሄደ እንደዛ እንዳያደርግ መፈጠር ይሄን ማድረግ የምንችለው አንደኛ የማህበረሰቡ አሁን ኤሊቱ የፖለቲካል ኤሊቱ ቁጭ ብሎ ተነጋግሮ መፍታት ስላልቻለ ወደ ከባድ ችግር ሀገሪቱን እየወሰደ ስለሆነ አሁን ማህበረሰቡን አቅም ፈጥሮ ማህበረሰቡ ሪጀክት እንዲያደርግ ማህበረሰቡ እንዲያስገድድ የሚደረግበት ዘዴ መፈጠር አለበት። ያ ደግሞ በማህበረሰብ አቅም ግንባታ ነው። የማህበረሰብ አቅም ግንባታ ደግሞ ማህበረሰቡ በግልጽ እንዲወያይ ማድረግ የሚቻልበት ሁኔታ ሲሰራ ነው። እሱን ማመቻቸት በርካታ እኛ አገራዊ ሴቶች አሉን፣ እርስ በርስ የምንወያይበት የምንነጋገርበት እነዛን ነገሮች ወደ ስራ ላይ ወደ ተግባር እንዲውሉ ወይም ጥቅም ላይ እንዲውሉ ማድረግ ነገር ነው መሰራት ያለበት። ኤሊቱ አሁንም ልብ ገዝቶ ቨርቲካሊም ድርጅቶች ከድርጅቶች ድርጅቶች ውስጥ ያሉት ሰዎች እርስ በርሳቸው በተለያየ አቅጣጫ እንደዚህ ውይይት ዶክመንት የሚደረግ ከዛ ፕላን የሚደረግና ወደ አክሽን የሚሄድ እስካልተሰራ ድረስ ቅድም ብያቸዋለሁ ችግሩ ኮምፕሌክስ ነው፣ ኢዚ ፊክስ ነው።
የኢትዮጵያ ወቅታዊ ሁኔታ ምልክቶች ስለመኖራቸው አመላካች ሁኔታዎች አሉ የሚሉ ሀሳቦችም ተንጸባርቀው ነበር። አይ የለም በኢትዮጵያ ምድር እንዲያለ ሁኔታ አይፈጠርም ያሉም ነበሩ። አቶ ሽመልስ በበኩላቸው ምልክቶቹ ዓለም አቀፍ ተቀባይነት ያላቸውና ከዚህ ቀደም የነበሩ ታሪኮችን ታሳቢ ያደረጉ መሆናቸውን ጠቅሰው የማህበረሰቡን አስተሳሰብ ቅርጽ የሚያስይዙ መሆናን ከዚህ ትምህርት በመውሰድ ጥንቃቄ ሊያደርጉ ይገባል ሲሉ መክረዋል። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው። ተከታዩ ዘገባ ወደ አስመራ ነው የሚወስደን። ኤርትራዊ ወጣት ድምጻዊ ቃላብ ተወልደ መድን ከጋቢና ቪኦኤ ጋር ቆይታ አድርጓል። ወጣት ድምጻዊው ቃላብ ከዘጋቢያችን ብርሃረ በረሃካ ቆይታ አድርጎ ነበረ። በተከታዩ ዘገባ ታሪኩን ያካፍለናል።
በልጅነቱ ክራር በመነካካት የጀመረውን የሙዚቃ ህይወት እንደ አውሮፓውያን አቆጣጠር በ1997 የብሔራዊ አገልግሎቱን ለመፈጸም ሳዋ በመሄድ የክራር ችሎታውን በማሳደግ የመዝፈን አቅሙን ማወቅ እንደቻለ የተናገረው ድምጻዊ ቃላብ በሀገር መከላከያ የሙዚቃ ባንድ ውስጥ የመግባት እድሉን በማግኘቱ በባንዱ በክራር ተጫዋችና በድምጻዊነት በመስራት ችሎታውን በማሳደግ አሁን ለደረሰበት ደረጃ ትልቅ አስተዋጽኦ እንደነበረው ተናግሯል። ወጣት ድምጻዊ ቃላብ አያይዞም እንደ አውሮፓውያን አቆጣጠር በ2002 የኤርትራ የነጻነት በዓል በተከበረበት ወቅት ለመጀመሪያ ጊዜ ለህዝብ የመድረክ ስራውን ማቅረብ እንደቻለና በ2010 የመጀመሪያ አልበሙን እንዳሳተመ ተናግሯል።
መጀመሪያ ጊዜ ግን አብቲ 2003 ክልተን ደበለ ወራት በደረጃ ግንባር ካሴት ክንሰርሕ ኢልና ህዝቢ ዓመት ተቀባልነት ገበረትን
እንደ አውሮፓውያን አቆጣጠር በ2003 ከመከላከያ የሙዚቃ ባንድ ጋር በነበርኩበት ወቅት እቲ ምስጢር ፍቅርና የሚል ዘፈኔ ለመጀመሪያ ጊዜ ከህዝብ ጋር በማስተዋወቅ ዝናን ያስገኘልኝ ዘፈን ነው። ከዛ በኋላ በተለያዩ ሀገራዊ በዓሎች ላይ በመሳተፍ ኢልናርኪ ስማ ንሕና የሚሉና ሌሎች በርካታ ነጠላ ዘፈኖችን ሰርቻለሁ። በ2009-10 ዓመተ ምህረት ለመጀመሪያ ጊዜ 10 ዘፈኖችን የያዘ ግርማ ከተማ የተሰኘ አልበም ሰርቻለሁ። አልበሙ በአገር ውስጥና በውጪ ብዙ ተቀባይነትን ያስገኘልኝና አሁን ያለሁበት ደረጃ ላይ እንድደርስ ትልቅ በር ከፍቶልኛል ብለዋል። ወጣት ድምጻዊ ቃላብ ብዙ ክሊፖችን እንደሰራ ቁጥራቸውን ግን ማስታወስ እንደማይችል በመናገር እንደ አውሮፓውያን አቆጣጠር በ2004-05 ክሊፕ ብዙም ባልታወቀበትና ባልተጀመረበት ጊዜ ክሊፕ እንደሰራ ተናግረዋል።
ሚስጢር ፍቅርና ብ2004-05 ደረጃ ክሊፕ ዘይፍለት ክሎ ሽ ጀሚር ክሊፕ ነ
እንደ አውሮፓውያን አቆጣጠር በ2004 ክሊፕ በማይታወቅበትና ባልተጀመረበት ጊዜ ሚስጢር ፍቅርና የሚል ዘፈኔ በክሊፕ ሰርቻለሁ። ከዛ በኋላ ለረጅም ዓመታት ታምሜ ስለነበር ከሙዚቃ ርቄ ነበር። ከበሽታዬ ካገገምኩ በኋላ ሰበይ እምትል ዘፈኔን በማውጣት ወደ ሙዚቃ ከተመለስኩ በኋላ ፍሽኽ በሊ፣ ክንራኸቢና፣ ካንዶዬ፣ ኮራለይ፣ ዘይማልሰይ የሚሉ ክሊፖችን ሰርቻለሁ። አሁንም ብዙ ስራዎችን እየሰራን ነው ብለዋል። የክሊፕ ስራዎች ላይ ብዙ ጥልቅ እውቀት ሳይኖረውም የግጥም ሐሳቦችን የመፍጠር አቅም እንዳለውና የሚበዙ የክሊፕ ስራዎቹ መነሻ ሐሳቦች የራሱ እንደሆኑ ነው ወጣት ቃላብ የሚናገረው። ወጣት ድምጻዊ ቃላብ ዜማ የመፍጠር ጥሩ አቅምና ተሰጥኦ እንዳለው በመጥቀስ የሚበዙ የክሊፕ ስራዎቹ ዜማዎቹ የራሱ እንደሆኑ ተናግሯል። አያይዞም ዜማ ለማውጣት በአእምሮ ዜማውን ካሰላሰለና በአፉ ካንጎራጎረ በኋላ በክራር እንደሚሰራም ተናግረዋል። ወጣት ድምጻዊ ቃላብ ተወልደ መድን እንደ አውሮፓውያን አቆጣጠር በ2018 ለመጀመሪያ ጊዜ በተዘጋጀውና ለሁለተኛ ጊዜ በ2019 በቀጠለው የሻሞት ሽልማት በክሊፕ ስራዎቹ 2 ጊዜ የአመቱ ምርጥ ክሊፕ የሚል ሽልማቶችን እንዳገኘም ተናግረዋል። የዚህ ሁሉ ሽልማት ዋነኛ ምስጢር ደግሞ ሁሉም በስራ ላይ የተሳተፉ ሰዎች ያደረጉት ጥረት ውጤት ነው። በዚህ አጋጣሚ ሁሉንም አመሰግናለሁ ብለዋል። ብዙ ወጣት አድናቂዎችና ተከታዮች ያሉት ወጣት ድምጻዊ ቃላብ ተወልደ መድን በቅርብ ጊዜ አዳዲስ የክሊፕ ስራዎችን እንደሚለቅ ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
አድማጮች የዛሬው ዝግጅታችን በዚሁ ተጠናቀቀ። ፕሮግራሙን በመምራት አብሬያችሁ ቆየሁ ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮኛ ምሽቷል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም በደህና ደሩ።
ቶነን ራዶኔ ቪኦኤ ሰገንታ ፋኖሮሞት